Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አራጋው ነን።
ሰላም፣ እንደምናመሻችሁ። በዛሬው ሚያዝያ 3 2009 ዓ.ም ምሽት ዝግጅታችን ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ መጣሏን ዘገባ ይኖረናል።
Yes, Eritrea has been named in the panel's final report for 2015.
ኤርትራ በርግጥም በተቆጣጣሪ ቡድኑ በ2015 2016 እና 2017 ዘገባዎች ውስጥ ተጠቅሳለች።
ሂው ግርፊት የአጣሪ ቡድኑ አስተባባሪ ናቸው። ይህን የተመለከተ ዘገባ አለን። በሌላ ዘገባችን የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ቡድን ቂሊንጦ ማረሚያ ቤት ቃጠሎን በተመለከተ ላወጣው ሪፖርት የተከሳሽ ጠበቆች ምላሽ ሰጡ።
ድርጊት በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልንሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም።
ከመቶ 21ም ሰዎች 38ቱም ሰዎች በተለያዩ ቀጠሮዎች ላይ ሲቀርቡ ግድያውን አልፈጸምንም፣ ግድያውን የፈጸሙት የሰዎች ስም እየጠሩ እገሌ እገሌ የሚባል ነው፣ ይሄውና እዚህ ቤት ውስጥ ተቀምጠዋል፣ እነዚህ ሰዎች ይጠየቁልን፣ ይጠርጠሩልን፣ ይመርመሩልን።
የመጀመሪያው አቶ ሰይድ አብደላ ናቸው። ሁለተኛው ደግሞ አቶ ወንድሙ ኢፍሳ ናቸው። ይዘናቸዋል።
በሌላ ዘገባ የአስቸኳይ ጊዜ እርዳታ ከሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 በመቶ ብቻ የሚሆነው መሆኑን የዓለም ምግብ ፕሮግራም አስታወቀ። ዘገባ አለን።
ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናብቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መጥተናል። የመጀመሪያው ዘገባችን ወደ ሶማሊያ ነው የሚያመራው። አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊ ቡድን መሪ ባለፈው ቅዳሜ በአንድ የእቃ መጫኛ መርከብ ላይ ያልተሳካ የጠለፋ ሙከራ ካደረገ በኋላ መሰወሩ ተነገረ። አብዱል ከሪም ሳላህ ወይም ደግሞ አዊ ኮምቤ በሚል መጠሪያ የሚታወቀውና ሌሎች ሁለት ዘራፊዎች ለመጨረሻ ጊዜ የታዩት አንዲት ንብረትነቷ የሊባኖስ መሆኗ የተዘገበች መርከብ ሲሳፈሩ መሆኑም ታውቋል። መርከቧ ውስጥ የቀሩት ሁለቱ ሰዎች ማምለጣቸውን ምንጮች ለቪኦኤ ሶማሌኛ አገልግሎት ገልጸዋል።
በሌላ ወገን ወደ ዩናይትድ ስቴትስ እናመራ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከ ኢጣሊያው የጂ7 ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሞስኮ ማምራታቸው ተገለጸ። ቲለርሰን አመሩ ሩሲያ ለሶሪያው ፕሬዝዳንት በሽር አልአሳድ ያላትን ድጋፍ እንድታቆም ለማሳመን የሰነቁት አቅም ግን ዋሽንግተንና ሎንዶን ካላቸው ጉልበት ያነሰ መሆኑን ይነገራል። በኢጣሊያዋ ሉሲያ ከተማ ዛሬ ማክሰኞ የተካሄደው የጂ7 ስብሰባ ሩሲያና ሶሪያ ላይ ማዕቀብ ለመጣል የቀረበው ሀሳብ ስምምነት ሳያገኝ ቀርቷል። ምክንያቱም ባለፈው ሳምንት ሶሪያ ውስጥ ሲቪሎች ላይ ኬሚካል ጦር መሳሪያ የተጠቀመው ማን እንደሆነ አስቀድሞ ምርመራ መካሄድ አለበት ስለተባለ። በዚህም ቲለርሰን ደስተኛ አልነበሩም። ከስብሰባው በኋላ ለጋዜጠኞች ሲናገሩ እንዲህማ ልንቀጥል አንችልም፣ የሶሪያ ሰላማዊ ሕዝብ መሰቃየት የለበትም፣ ሩሲያም ሚናዋን ልትለይ ይገባል ብለዋል።
እስላማዊው ነውጠኛ ቡድን ኢራቅ ውስጥ የነበረውን ይዞታ እያጣና በአሁኑ ወቅትም ከሀገሪቱ መሬት 7% ብቻ እንደሚቆጣጠር አንድ የኢራቅ ወታደራዊ ቃል አቀባይ አስታወቀ። ብርጋዴር ጄኔራል ያህያ ራሱል እንዳስታወቁት ቡድኑ ኢራቅ ውስጥ በገነነበት እንደ አውሮፓውያን አቆጣጠር በ2014 ዓ.ም 40% የሚሆነውን መሬት ይቆጣጠር ነበር። አይሲስ ሞሱልን እንደ አውሮፓውያን አቆጣጠር በ2014 በተቆጣጠረበት ጊዜ ይዞታውን ወደ ሶሪያ ጭምር ያስፋፋ ቢሆንም አሁን ግን ጣምራው ጦር አያሌ ይዞታውን እያስለቀቀው እንደሆነ ቃል አቀባዩ ጨምረው አመልክተዋል።
ሶሪያ ውስጥ በተተኮሰ አዳፍኔ 2 የሩሲያ አገልግሎት ባልደረቦች ሲገደሉ 3ኛው በጠና መቁሰሉን የሩሲያ መከላከያ ሚኒስትር ዛሬ አስታወቀ። የሰለጠኑ ሩሲያውያን የአገልግሎት ባልደረቦች የሶሪያን ሰራዊት በማሰልጠን ተግባር ላይ እንዳሉ በሽምቅ ተዋጊዎች ጥቃት እንደደረሰባቸው ነው መከላከያ ሚኒስትር ከኢንተርፋክስ የዜና ወኪል ያገኘው መረጃ ጠቅሶ ይፋ ያደረገው። አደጋ የደረሰባቸው ወታደሮች በሶሪያ ጦር ኃይል ውስጥ በነበረው የሩሲያ ጦር ሰራዊት ውስጥ ተቀላቅለው በማገልገል ላይም እንደነበሩ ተገልጧል። ጥቃቱ መቼና የት ስፍራ እንደተካሄደ አልተገለጠም። የአሁኑ አሃዝ እስከ ዛሬ ሶሪያ ውስጥ የሞቱት የሩሲያ ወታደሮች ቁጥርን 29 አድርሶታል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበር። ወደ ዋናው የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅት ነው። ወደ መጀመሪያው ዝርዝር ዘገባችን እናመራለን። ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ የዓለም አቀፉ ማህበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ ማዕቀብ እቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሳሪያ ገዝታለች ሲል አንድ የተባበሩት መንግስታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰለሞን ነው። ሄኖክ ሰማግዜር ያቀርበዋል።
በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲወነጅል ይሄ ለሶስተኛ ጊዜ ነው። ሂው ግሪፊት የአጣሪ ቡድኑ አስተባባሪ ናቸው።
ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015፣ 2016 እና 2017 ዘገባዎች ውስጥ ተጠቅሳለች።
በጎርጎሮሳውያን ዘመን መሆኑ ነው። ለሶስት ተከታታይ ዓመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሳሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል ማዕቀቡ። በዩናይትድ ስቴትስ ሕግ የኒውክሌር የጦር መሳሪያ ማበልጸግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው ኤርትራ ክልከላ የተላለፈባት። በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ እቀባ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ 7 የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በ45 ሳጥኖች የወታደራዊ መገናኛ ሬዲዮና የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጥር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሰረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ እቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃ አለኝ ይላል።
And in 2016 Eritrea was named in the panel's report because we found evidence.
በ2016 ዓመተ ምህረት ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የህገወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳኤሎችና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል።
ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ።
ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በእርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ።
ወዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ።
So they cannot market this stuff to anyone else except to African states and a few others. Myanmar is a country which in the past also is now.
መሳሪያዎቹን የሚገዙት ሀገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሳሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሳሪያዎች ከዚህ በፊት በመግዛት ትታወቃለች። ኩባም እንዲሁ ተመሳሳይ የጦር መሳሪያዎች ከመግዛት ያለፈ አቅም ከሌላቸው አገሮች ተርታ እንደምትሰለፍ መረዳት ይቻላል።
የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን እቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ አመታት በፊት የተጀመሩ መሆኑን አስምሮበታል። ጥቅስ አሰራሩ የተለመደ ነው ይላል የውጭ ጉዳይ መስሪያ ቤቱ መግለጫ። አስቀድሞ የተሳሳተ መረጃ ይሰራጫል። ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽንፈኛ ቡድን አልሸባብን በመርዳት ከሰባት አመት በፊት የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ እንደጣለባት ይታወሳል። ማዕቀቡ የኤርትራ መንግስት ባለስልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት አመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይህው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦቅባራያ በሲንሲናቲ ኦሃዮ ዩኒየን ኢንስቲትዩት ኤንድ ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማህበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ። በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው ዓለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊ ተንታኝ።
Even if you disagree with the Eritrean regime on a whole host of things, we know that sanctions actually play into the hands of authoritarian regimes.
በበርካታ ጉዳዮች ላይ ከኤርትራ መንግስት ጋር መግባባት ባይኖርም ማዕቀቦች ለአምባገነን ስርዓቶች መጠቀሚያ እንደሚሆኑ ደግሞ ጠንቅቀን እናውቃለን። የአገሪቱ መንግስት ይኸው ዓለም በሙሉ እኛን ይቃወማል ሲል ለህዝቡ ያስተጋባል። ዛሬ ብቻ ሳይሆን አስቀድሞም በ1940ዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን።
ኤርትራ ከኢትዮጵያ ተለይታ ሀገር ከመሰረተች ወዲህ በፕሬዝዳንት ኢሳያስ አፈወርቂ ስትመራ ቆይታለች።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ ነሐሴ 28 2008 ዓ.ም በቂሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ለደረሰው ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ላወጣው ሪፖርት በዚህ ጉዳይ ተከሰው ፍርድ ቤት የሚገኙ የእስረኛ ጠበቆች ደንበኞቻቸው ድርጊቱን አለመፈጸማቸውን ገልጸው የእምነት ክደት ቃላቸውን መስጠታቸውን ተናገሩ። የማረሚያ ቤቱን ምላሽ ማግኘት አልቻልንም። ጽዮን ግርማ ሁለት ጠበቆች አነጋግራ ተከታዩን ዘግባለች።
የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ የአስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም 12 እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው 8 ሰው አቁስለዋል። አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር። እንዲሁም እስረኞቹ ከአደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ህይወታቸው አልፏል ብሏል። በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጠባቂዎችና ተዛዙን የሰጡት ኃላፊዎች በህግ ሊጠየቁ ይገባል ብሏል። በቂሊንጦ የእሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ፣ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ፣ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው። በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጠበቃ የሆኑት አቶ ሰይድ አብደላን ስለ ሪፖርቱ ጠይቂያቸው ነበር።
ተከሳሾቹ ከዚህ በፊት በነበረው ቀጠሮ የእምነት ክህደት ቃላቸውን ሰጥተው አሁን ምስክር ለመስማት ከግንቦት 24 ባሉት ጊዜያቶች ውስጥ የአንዳንዱ ምስክር እንዲሰማበት ነው የተቀጠረው። ያለው ሁኔታ ተከሳሾቹ ድርጊቱን ያለመፈጸማቸውን፣ ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል። ድርጊቱ በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልንሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም። ተመርጠን አማራ የሆነው ግንቦት 7 ተብሎ፣ ሙስሊም የሆነው አልሸባብ ተብሎ፣ እንደዚሁም ኦሮሞ የሆነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም፣ ድርጊቱን ማን እንደፈጸመ እናውቃለን ብለው ቃላቸውን ሰጥተዋል። ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ሕግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ ምስክሮቼን አሰማለሁ ብሏል። ያው ይሄ በተቀጠረበት ሁኔታ ነው የሰብአዊ መብት ኮሚሽን መግለጫ ያወጣው። ያ ሪፖርት ነው፣ እኛ በሪፖርት ደረጃነት ነው የምናየው። ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም። በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነከሌ ናቸው ብሎ ያው በዝርዝር ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም። ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው።
አቶ ሰኢድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ገልጸዋል። ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን መስጠታቸውን ገልጸው የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቄያቸው ነበር።
እንግዲህ በጣም ረዣዥም ንግግር ነው የተናገሩት። የእምነት ክህደት ቃል በሚሰጡበት ጊዜ አንድ ተከሳሽ ከዚህ እኔ ይህንን ቄስ ነበርኩኝ፣ ቄስ ትምህርት ቤት ውስጥ ነኝ፣ የአንድነት ፓርቲ የህዝብ ግንኙነት ኃላፊ ነበርኩኝ ጎንደር ውስጥ፣ እኔ ቄስ ቤት ውስጥ ስላደግኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም ሁኔታዬም የሃይማኖት ስብናዬም የሚፈቅደው አይደለም፣ ግን ይሄኛውን ድርጊት የፈጸሙትን ሰዎች ደግሞ ቻለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ ብዙ ሰዎች የተገደሉት በጥይት ነው እያየን አይናችን ላይ እኛ አብረን የነበርናቸውን አብረን የታሰርናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባል ነው። ስለዚህ ይህ ፍጹም ሐሰት ነው የሚል አስተያየት ሰጥቷል። እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደግኩበት እኔ ለሀገሬ ሀገሬን የምወድ ለሀገሬ የታገልኩኝ ሰው ነኝ ሀገሬን ያገለገልኩኝ ሰው ነኝ። ዜጎቼ ላይ እንዲመፈጽም አይደለሁም፣ ይህ ስብናም የለኝም። መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሜ ምክንያት ታስር ያለው አሁንም ደግሞ ውስጥም ሙኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ። የገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ፣ አቃጥላል ተብዬ ተከስሻለሁ የሚል ረዘም ያለ ንግግር ያደረጉ ሰዎች አሉ።
ከሁለቱ መዝገቦች ወደ 26 የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቄያቸው ነበር።
በተመለከተ ጉዳዩ በፍርድ ቤት እስከተያዘ ድረስ ፍርድ ቤቱ አንድ ነገር እስከምል ድረስ አስቀድሞ ይህ ነው ያ ነው ማለት አይቻልም። ነገር ግን ከህግ አንጻርና ከተጨባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ ጥበቃ የሚደረግለት የቃሊቲ እስር ቤት ነው። ይሄ ቂሊንጦ የሚባለው ቃሊቲ እስር ቤት ስላለ አንድ ቅርንጫፍ ነው። ስለዚህ በዚህ እጅግ በጣም ከፍተኛ ጥበቃ ካልሲ ጭምር በጣም እጅግ በጣም ፍተሻና ጥንቃቄ የተሞላበት ከፍተኛ በጽሁፉም ጭምር ነው። በእስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው እስር ቤት ላይ እንዴት ተደርጎ ነው በእስረኞች በኩል ሪፖርቱ የገለጸው ነገር አላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ደብዳቤ እንኳን መለወጥ አይችሉም። ህጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ እንኳን ተወሰነ ንግግር አድርጎ ምግብ ብቻ ተቀባብሎ ነው የሚለያዩት እና መለወጥ የለም፣ ወረቀት መለወጥ የለም። እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ በጣም አላሳመነኝም። ምክንያቱም እስር ቤቶቹ ሌሎች እስር ቤቶች ሆኑ አሁን የተባሉ ነገሮች ሊገቡ ይችላሉ ይባል ይሆናል። ይሄ እኮ እጅግ በጣም ከፍተኛ ጥበቃ፣ ከፍተኛ ጥንቃቄ የሚደረግለት እስር ቤት ነው። በዚህ እስር ቤት ውስጥ ያሉ ሰዎችም ሀያ አራት ሰዓት ይጠበቃሉ፣ ሌት ተቀን ይጠበቃሉ። ማንኛውም ነገር ተፈትሾ ነው የሚገባው። ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀር ሪፖርቱ እኔም በበኩሌ እንዲበል እንደዚህ ባላሙ አላሳመነም።
አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ።
ብመመሩ ኖሮ በእሳት የሞተውና በጥይት የሞተው ይታወቅ ነበረ። ይሄን ግድያ የፈጸመው ሌላ አካል ነው። እነሱ የሰው ስም ይጠራሉ፣ እኔም መጥራት ለህጉ አይመቸኝም እንጂ አንዱም እኮ አስከሬናቸው አልተመረመረም።
ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትላንትናው ዕለት ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን ስለ ሁኔታው ጠይቄያቸው ነበር። በፍርድ ቤት በተያያዘ ጉዳይ ጣልቃ አንገባም ብለው ነበር። ኮሚሽኑ ማረሚያ ቤቱን በተመለከተ ላወጣው ሪፖርት አስተያየታቸውን እንዲሰጡን የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም።
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናመራ የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን የዓለም አቀፍ የምግብ ፕሮግራም አስታወቀ። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምጽ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር የሆኑት ሳሚር ዋን ማሊ ቀብሪ ዳህር ውስጥ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኤአይዲ የስራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋን ማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን አለመመጣጠን አሳሳቢ ነው።
We're very concerned for two reasons. One is that the needs at least in the Somali region.
በጣም ያሳስበናል በሁለት ምክንያቶች። በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው። ያሉን ግብአቶች ደግሞ ውሱን ናቸው። እና ለነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት። አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል። ሁለተኛው ደግሞ የክልሉና የፌዴራሉ መንግስት አሁን ያሉንን ግብአቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሶስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው።
ባለፈው ተሐሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ጠቁሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስታወሱት ሚስተር ሳሚር ዋን ማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይህን ነጥብ ነው።
In the long term, if the rains for the pastoralists, the good rains don't materialize and the Belgrade
ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ፣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል።
Right now, there's the requirement for the humanitarian requirements document is roughly about $600 million for food.
አሁን ባስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጂዎች ምግብ ለማዳረስ የሚያስፈልገው ወደ 600 ሚሊዮን ዶላር ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነው ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ 3 ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። የሁኔታ ያለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግስት መሪነት የጋራ ምላሽ ይጠይቃል።
እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ ያስቸኳይ ጊዜ እርዳታ ማድረግ፣ ከፌደራልና ከክልል መንግስታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኬንያ አንድ ወጣት የንግድ ሐሳብ አፍላቂ በሚኖርበት አካባቢ በብዛት የሚገኝ እስካሁንም በጥቅም ላይ ያልዋለ ጥሬ ሀብትን ወደ ንግድ ስራ ለውጧል። በቪክቶሪያ ሃይቅና አካባቢዋ የሚገኙ ሱቆች በስፋት እየተሸጠ ያለውን የወረቀት ምርት ከአካባቢው ጥሬ ዕቃ ሰርቶ ለሀገሬው ሰዎች ምርትና የስራ እድል የፈጠረውን ወጣት ታሪክ ሌኒ ሩቫጋ ዘግቧል። ሄኖክ ሰማግዜር አቀርበዋል።
በኬንያ የቪክቶሪያ ሃይቅ አካባቢ በርካታ ረግረጋማ ስፍራዎች አሉ። ለከብት ግጦሽ የማይውሉ ወይም ለእርሻ እንዲሁ ያልተመቹ ሰፋፊ ቅጠሎችና ያማሩ አበቦች ያሉት ተንሳፋፊ የረግረግ ሐረግ ምድሩን የሞላባቸው ስፍራዎች ብዙ ናቸው። አሳጥማጆች ቀናቸውን የሚያሳልፉት ከዚህ የረግረግ ቅጠል ጋር ሲታገሉ ነው። ጀልባዎችን አያሳልፍም፣ አሳ ለማጥመድ አይመችም፣ አልፎም የአሳውን ቁጥር እየቀነሰም ይገኛል። ስለዚህ እንዲሁ በገጀራ ቅጠሉን ሲጨፈጭፉ መልሶ በማግስቱ ቱግ ብሎ ሲያድግ ብቻ ሰውና ተፈጥሮ ሲታገሉ የሚውሉበት አካባቢና ሁኔታ ነው። ይህንን ያጤነው የአካባቢው ተወላጅ ማይክል ኦቲዬ ነው። ይህንን አስቸጋሪ ቅጠል ለምን ችግር ፈች ቅጠል አላደርገውም ሲል ተነሳ። የረግረጉን ቅጠል ጥቅም ሲያጠና የወረቀት መስሪያ እንደሚሆንም ተረዳ። ከዚያም ወደ ስራ ገባ። ታካዊሪ የሚባል ድርጅት መስርቶ ለአካባቢው ነዋሪዎች የሥራ ዕድል ፈጥሯል። ስም ለመስጠት ለሚቸኩለውም ይኸው የቅጽል ስም ለማውጣት ዕድል ፈጥሯል። ማይክል ኦቲዬ ነው በአካባቢው ነዋሪዎች የወረቀቱ ሰው በሚል ቅጽል ስም ነው የሚታወቀው። ማለዳ ተነስቶ በሐይቁ ዙሪያ የተንሰራፋውን ቅጠል መሰብሰብ ይጀምራል። ለመጓጓዝ እንዲያመች ተቆራርጦ በውሃም ይቀቀላል። ይህንን ሥራ ደግሞ የሚሰሩት የአካባቢው ነዋሪዎች ናቸው። በዓለም ባንክ መረጃ መሰረት በቀን ከ1 ዶላር ከ25 ሳንቲም በታች የሚያገኙ የሚበዙት 40 ሚሊዮን ህዝብ በቪክቶሪያ ሃይቅ ዙሪያ እንደሚኖር ይገልጻል። ኦቲዬ ነው አሁን ለ30 ሰዎች የሥራ ዕድል ከፍቷል። ሥራው በጉልበት ብቻ ሳይሆን የቴክኖሎጂ ዕውቀትም የሚጠይቅ እንደሆነ ነው የሚናገረው።
One is it's a technology. The machines we are using are locally fabricated.
ከፈተናዎቼ አንዱ ቴክኖሎጂ ነው። ለዚህ ስራ የሚውለውን ማሽን በሙሉ እዚህ ራሳችን ነን የሰራነው። ሌላው ፈተና ገንዘብ ነው። በቀላሉ ገንዘብ የሚሰራ ባለመሆኑ የገንዘብ አቅም ይጠይቃል።
ለማይክል ኦቲዬ ነው ተስፋ የሚሰጠው ጉዳይ ደግሞ የከተማዋ ኗሪዎችና ሱቆች ወረቀቱን መገልገል መጀመራቸው ነው። ኤድዋርድ ኦራቶ በኪሱሙ ከተማ በቪክቶሪያ ሃይቅ ዳርቻ የስዕል ጋለሪ አለው። የአካባቢው ምርት የሆነውን ወረቀት መገልገል ከጀመረ ወዲህ በጥራቱም ሆነ በሚያገኘው ገቢ ደስተኛ መሆኑን ነው የሚናገረው።
I like the paper since it's not expensive. It's also easily available. ወረቀቱ ዋጋው ተመጣጣኝ ስለሆነ በጣም ያስደስተኛል። በዚያ ላይ ለማግኘት አያስቸግርም። እንደ ሰዓሊ ደግሞ ወረቀቱ የተለየ ስሜት አለው። በደንዳናና ጀስም ላይ የተሸመነ የሚመስሉት መስመሮች ስዕሌን ያጎሉታል። አልፎም የተለየ መልክ ይሰጡታል።
የወረቀት ምርቱ የገበያ ተቀባይነት ማግኘቱ በስራው ለተሰማሩና ድጋፍ ለሚሰጡ አገልግሎቶችም ማበረታቻ ሆኖላቸዋል። የኬንያ መንግስት የታካዌሪ የወረቀት ማምረቻ ላይ የስራ መነሻ የሚሆን 60 ሺህ ዶላር በጅቷል። ድርጅቱ የተመረጠው የአካባቢ ጥበቃን የሚያሻሽሉ ንግድና ጥናት መስኮችን ለማበረታታት የተቀመጡ መስፈርቶችን በማሟላቱ እንደሆነ ጆሹዋ ማናፒዮ የኬንያ ብሔራዊ የአካባቢ ጥበቃ ተቋም ባለስልጣን ያስረዳሉ።
እንግዲህ አድማጮች የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
መስታወት አራጋውንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ሙዚቃ በመምረጥ ዲጄ ፋትሶ አብሮን ነበረ። የስርጭት መሐንዲሱንም እናመሰግናለን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።